ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ግንቦት 5 2011 ዓመተ ምህረት ስርጭታችን ጀመረ።
ጤና ይስጥልን፣ እንደምናመሻችሁ አድማጮቻችን። የምሽቱ አስተናጋጆቻችሁን ያዳኝ ፍሳዬና
ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። የምሽቱ ስርጭታችን በናይል ሳት ቪኦኤ 24 ላይ በፌስቡክ ላይቭ በቀጥታ እየተላለፈ ይገኛል። አት ቪኦኤ አምሃሪክ ብላችሁ ተከተሉን፣ አዳምጡ።
ከባህር ዳር የፍርድ ቤት ውሎ ዘገባ፣
ከአሰላ የግጭት የፖሊስ እንቅስቃሴና የዘላቂ መፍትሄ ፍለጋ ዘገባ፣
ከደቡብ አፍሪቃ የምርጫ ውጤትና ትንታኔ ይዘናል።
አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
በመቀለ የኢንዱስትሪ ፓርክ በአልባሳት ምርት ስራ የተሰማራ አንድ የሀገር ውስጥ ኩባንያ ስራ በጀመረ አጭር ጊዜ ውስጥ መጠኑ ከ200,000 በላይ የሚገመት የአልባሳት ምርት በሁለት ዙር ለውጭ ሀገር ገበያ መላኩን አስታወቀ። ከ700 በላይ ለሚሆኑ ወጣቶች የስራ ዕድል መፍጠሩንም ኩባንያው ይፋ አድርጓል። በተለያዩ የትግራይ አካባቢዎች በአይነቱ ልዩ የሆነ የነዳጅ ዘይት እምቅ እንዳለና አቅም ያላቸው መዋዕለ ንዋይ አፍሳሾች እንዲሰማሩበት ጥረት እየተደረገ መሆኑን የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረ ጽዮን ገብረ ሚካኤል መናገራቸውን ሙልጌታ ጽብሃ ከመቀለ በላከው ዘገባ ጠቅሷል። ቀጥሎ ይቀርባል።
ይህ ዘገባ አሁን ይቀርባል።
በ2.5 ሚሊዮን ዶላር መነሻ ካፒታል ስራ የጀመረው ኬፒአር የተባለው ይህ አልባሳት አምራች ኩባንያ ምርቶቹን በቀጥታ ለአሜሪካ ገበያ የሚልክ መሆኑ ታውቋል። በትግራይ ሁነኛ የኢኮኖሚ ሽግግር ምርታ ለማስመዝገብ በኢንዱስትሪ መመራት አለበት ሲሉ በዛሬው ዕለት በተከናወነው የኩባንያው የምርቃት ስነ ስርዓት ላይ የተገኙ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረ ጽዮን ገብረ ሚካኤል ተናግረዋል። አክለውም ከኤርትራ ጋር ሰላም መፈጠሩ ለመዋዕለ ንዋይ ፍሰት ፍላጎት መጨመር አስተዋጽኦ እያደረገ መሆኑ አመላክቷል። በማዕድን ፍለጋው ዘርፍ ባለሀብቶች ሊሳተፉ ይችላሉ ያሉት ዶክተር ደብረጽዮን በተለያዩ የትግራይ አካባቢዎች በአይነቱ የተለየ ነዳጅ አለ ብለዋል። ነዳጁ ከድንጋይ አለቶች በማቅለጥ የሚገኝ መሆኑ በጥናት መረጋገጡም ተናግሯል።
ፈሳሽ ነዳጅ ይኮነን ሕዘሎ ባል ኣብ እምኒ ውሽጢ
ነዳጁ ለየት ያለ ነው። ፈሳሽ አይደለም። አሁን ያለው ድንጋይና አለት ውስጥ በማቅለጥ የሚገኝ ነው። ለመኪና ይሁን ለሌሎች የምንጠቀምበት የሚመረት መሆኑ በጥናት ተረጋግጧል። ተራሮቻችን ድንጋይ ብቻ አይደሉም፣ በደረቅ መልክ ነዳጅ የያዙ ናቸው። ይህ አዲስ ነገር ነው። ድንጋዮቻችን ለቤት መስሪያ ብቻ ሳይሆን የምንጠቀምባቸው ነዳጅም ጭምር ናቸው። ይህንንም ለመጠቀም በዓለሙ ቴክኖሎጂ አለ። ስለዚህ ነዳጅ ማግኘት ትልቅ ሀብት ነው ብለዋል።
ይህ የሀብት ክምችት ጥቅም እንዲያመጣ ትልቅ መዋዕለ ንዋይ ፍሰት የሚጠይቅ በመሆኑ አቅም ያላቸውን ዓለም አቀፍ ድርጅቶችና ባለሀብቶች በማሳተፍ ወደ ተግባር ለመቀየር ጥረት እየተካሄደ መሆኑ ምክትል ርዕሰ መስተዳድሩ አመላክቷል። ለአሜሪካ ድምጽ ሙልጌታ ጽቡሃ መቀለም።
አመሰግናለሁ ሙልጌታ ለዘገባውም። ዩናይትድ ስቴትስ ከቻይና በሚገቡ ሸቀጦች ላይ ለጣለችው አዲስ ታሪፍ ምላሽ ከአሜሪካ ወደ ቻይና በሚላኩ 60 ቢሊዮን ዶላር በሚገመቱ ሸቀጦች ላይ አዲስ ቀረጥ እንደምትደነግግ አስታውቃለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ 200 ቢሊዮን ዶላር በሚገመቱ ወደ አሜሪካ በሚገቡ የቻይና ሸቀጣሸቀጥ ላይ የወሰዱት ቀረጥ የመጨመር እርምጃ ወደ ኃይል መግባቱ ይታወቃል። ሰሞኑን ፕሬዚደንቱ በ300 ቢሊዮን ዶላር በሚገመቱ ዕቃዎች ላይም ቀረጥ እንደሚጨምሩ ተነግሯል። ከአምስት እስከ 25% የሚሆነው የቀረጥ ጭማሪ በአውሮፓ የዘመን አቆጣጠር ከመጪው ሰኔ አንድ አንስቶ ከ18 ቀናት በኋላ ማለት ነው ተግባራዊ እንደሚደረግ የቻይና የገንዘብ ሚኒስትር አስታውቀዋል። የቻይና ምላሽ የዩናይትድ ስቴትስ የተናጠል እርምጃና የንግድ ተከላካይነቷን ኢላማ ያደረገ ነው ትላለች ቻይና። ቻይና ምንጊዜም ቢሆን ለውጭ ተጽዕኖ አትንበረከክም፣ ሕጋዊ መብታችንና ጥቅማችንን የማስጠበቅ ብቃትና ቁርጠኛነት አለን። አሁንም ቢሆን ዩናይትድ ስቴትስ በግማሽ መንገድ ላይ እንደምንገናኝ ተስፋ እናደርጋለን ብሏል የቻይና የውጭ ጉዳይ ሚኒስቴር።
በተባበረው የአረብ ኤሚሬቶች ጠረፍ ትላንት ማለዳ ላይ በሁለት የሳውዲ አረቢያ ታንከሮች ላይ ተፈጸመ በተባለው የአሻጥር ጥቃት በቀላሉ የማይገመት ጉዳት ደርሷል ስትል ሳውዲ አረቢያ ከሳለች። ደረሰ ስለተባለው ጥቃት በዝርዝር የተገለጸ ነገር የለም። ከታንከሮቹ አንዱ ወደ ዩናይትድ ስቴትስ ነዳጅ ዘይት ለማጓጓዝ ራስ ታኑራ ወደ ተባለው የሳውዲ አረቢያ ወደብ ያመራ እንደነበር የሀገሪቱ የኤነርጂ ሚኒስትር ተናግረዋል። ዩናይትድ ስቴትስ ዛሬ ማለዳ በተባበረው የአረብ ኤሚሬቶች ጠረፍ ላይ መርከቦችን ኢላማ ያደረገ የአሻጥር ተግባር ይፈጸማል የሚል ማስጠንቀቂያ አሰምታ ነበር። ማስጠንቀቂያው የተሰማው በዩናይትድ ስቴትስና በኢራን መካከል ከፍተኛ ውጥረት ባለበት ወቅት ነው።
ብሪታንያ፣ ፈረንሳይና ጀርመን የኢራን የኒውክሌር መርሃ ግብርን ለማስቆም የተደረገውን ዓለም አቀፍ ውል እንደሚደግፉ ዛሬ አስታውቀዋል። ዩናይትድ ስቴትስ በፋርስ ባህረ ሰላጤ ቀጣና ላይ ወታደራዊ ኃይል በማሰማራት የኢራንን ምጣኔ ሀብት ለማድከም ጥረት በማድረግ ውጤትን ከማስፈን ተግባር እንድትቆጠብ አስጠንቅቀዋል። የሦስቱ አውሮፓውያን ወዳጅ አገሮች ከፍተኛ ዲፕሎማቶች ብራስልስ ውስጥ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ጋር ተነጋግረዋል። ፖምፔዮ የሞስኮ ጉዟቸውን ሰርዘው መጀመሪያ ከአውሮፓ ወዳጆቻቸው ጋር ለመነጋገር ነው ወደ ብራስልስ የሄዱት። የኢራን ፕሬዚደንት ሐሰን ሩሃኒ የአውሮፓ አያላን አሜሪካ በኢራን የባንክ ሥራና በኢነርጂው ላይ የምትጥለውን የቅጣት ማዕቀብ ካላስቆሙ ለኒውክሌር መሳሪያ ግንባታ የሚያገለግለውን ዩራኒየም በከፍተኛ ደረጃ ታዳብራለች ሲሉ ባለፈው ሳምንት አስጠንቅቀው ነበር። የውጭ ጉዳይ ሚኒስቴሩ ቃል አቀባይ ሞርጋን ኦርታጉስ ፖምፔዮ የኢራን እስላማዊ ሪፐብሊክ ከቅርብ ጊዜያት ወዲህ ስለምትወስዳቸው የዛቻ እርምጃዎችና ስለምትሰጣቸው መግለጫዎች ለመነጋገር ከአውሮፓ አጋሮች ጋር ብራስልስ ላይ ይገናኛሉ ብለው ነበር።
የስዊድን አቃቤ ሕግ በዊኪሊክስ መስራች ጁሊያን አሳንጅ ላይ ተመስርቶ የነበረውን ያስገድዶ መድፈር ክስን በአዲስ መልክ ሊከፍቱ መሆናቸው ታውቋል። ኢቫ ማሪ ፐርሰን የተባሉት የአቃቤ ሕግ ክፍል ምክትል ስራ አስኪያጅ ዛሬ ለጋዜጠኞች በሰጡት መግለጫ አሁንም አሳንጅ የወሲብ ጥቃት ፈጽሟል በሚል ለመጠርጠር የሚያስችል ሁኔታ አለ ብለዋል። አሳንጅን በአዲስ መልክ መጠየቅ ያስፈልጋል ሲሉም አክለዋል። ባለሥልጣኑ አያይዘውም ይህ ሁኔታ ታዲያ አሳንጅ ከብሪታንያ እንዲላክ ያስችላል ብለዋል። ነገር ግን ወደ ስዊድን ወይም ወደ ዩናይትድ ስቴትስ የመላኩን ጉዳይ የምትወስነው ብሪታንያ ናት ብለዋል። የዊኪሊክስ ዋና አዘጋጅ ክሪስቲን ሄፈርሰንሰን በሰጡት መግለጫ አስገድዶ የመድፈሩን ክስ እንደገና መክፈቱ አሳንጅ ከክሱ ንጹሕ መሆኑን ለማሳየት እድል ይከፍትለታል ብለዋል።
የአፍጋኒስታኑ ታሊባን ዋና ተደራዳሪ ያወጣው አዲስ መግለጫ ዩናይትድ ስቴትስ በሽንፈት አፋፍ ላይ ነው ያለችው፣ በፍላጎቷም ሆነ ተገፍታ በቅርቡ መውጣቷ አይቀርም ብሏል። ሼር መሐመድ አባስ ታኒካዛይ ባለፈው የአውሮፓ ወር ወይም አፕሪል 28 ያሉት ዶሃ ቃታር ላይ ለውስጥ ስብሰባቸው ባደረጉት ንግግር ነው ተብሏል። ዋናው ተደራዳሪ ይህንን ያሉት አማጽያኑ ተደራዳሪዎችን መርተው በአዲስ መልክ ከዩናይትድ ስቴትስ ጋር ለመነጋገር ከመሄዳቸው ከሁለት ቀናት በፊት እንደነበር ታውቋል። አንድ የታሊባን ደጋፊ ማኅበራዊ ሚዲያ የስታኒካዛይን ንግግር ቪዲዮ ባለፈው አርብ ይፋ አድርጓል። ለዜና የተያዘው ሰዓት አበቃ።
ይህ ከአሜሪካ ድምፅ ሬዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ18660 ኪሎ ሄርዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ እና በፌስቡክ ላይም አት ቪኦኤ አምሃሪክ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ግንቦት 5 2011 ዓ.ም ምሽት ፕሮግራም ነው።
ብዙ የቤት ሥራ አለብን፣ ወሬ አቁመን ወደ ሥራ መግባት አለብን ብለዋል በዩናይትድ ስቴትስ የኢትዮጵያ ባለሙሉ ሥልጣን አምባሳደር ፍጹም አረጋ።
ብዙ ሥራ ስለሚጠብቀን ዜጎቻችንን ይበልጥ ከሚያሰለች ጆሮ ጭው ከሚያደርግ የሕዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወጥተን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ሥራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያደርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን። ከወሬ እንውጣ።
ከአዲሱ አምባሳደር ጋር የመተዋወቂያ ዝግጅት ትላንት ዋሽንግተን ዲሲ ውስጥ በሚገኘው የኢትዮጵያ ኤምባሲ ተከናውኗል። ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር።
የቀድሞዎቹ የፌዴራሉና የአማራ ክልል መንግስት ከፍተኛ ባለስልጣናት አቶ በረከት ስምኦንና አቶ ታደሰ ካሳ በተከሰሱባቸው የሙስና ወንጀሎች ጥፋተኛ አይደለንም፣ ወንጀልም አልፈጸምንም ሲሉ የእምነት ክህደት ቃላቸውን ለፍርድ ቤት ሰጥተዋል። ከሳሽ አቃቤ ሕጉ በበኩሉ ተከሳሾቹ አልፈጸምናቸውም ባሏቸው የወንጀል አድራጎቶች ላይ በርካታ የሰው ምስክሮች እንዳሉት ለፍርድ ቤቱ አስረድቷል። አስቴር ምስጋናው ከባህር ዳር ዝርዝሩን ይልካለች።
አቶ በረከት ስምኦንና አቶ ታደሰ ካሳ ከጥረት ኮርፖሬት ጋር በተያያዘ በሙስና ወንጀልና ስራን ባመቸ ሁኔታ ባለመስራት በሚል ክስ ተጠርጥረው ማረሚያ ቤት ከገቡ ድፍን 5 ወራቶችን አስቆጥረዋል። ባለፉት 5 ወራቶች ታዲያ ከሳሽ የክልሉ ስነ ምግባርና ጸረ ሙስና ኮሚሽን ክስ ለመመስረት የሚያስችል የሰውና የሰነድ ማስረጃዎችን እያሰባሰብኩ ነው ሲል ቆይቶ ባለፈው ወር ጉዳዩን ለክልሉ አቃቢ ሕግ በማስተላለፍ በክልሉ ጠቅላይ ፍርድ ቤት በአራት የወንጀል ክሶች ከ2.2 ቢሊየን ብር በላይ አባክነዋል በማለት ክስ መመስረቱ ይታወሳል። የክልሉ ጠቅላይ ፍርድ ቤትም ለተከሳሾቹ የተከሰሱበትን ወንጀል በጽሁፍ ያቀረበ ሲሆን የእምነት ክህደት ቃላቸውን ለመስማት ባለፈው ግንቦት 2 ቀን 2011 ዓ.ም ቀጠሮ መያዙም የሚታወስ ነበር። በዚሁ ቀን ታዲያ አቶ በረከት ስምኦን በተከሰሱበት የሙስና ወንጀል ምንም አይነት ጥፋት አልፈጸምኩም፣ ወንጀለኛም አይደለሁም ሲሉ፣ አቶ ታደሰ ካሳ ደግሞ መልስ መስጠት አልችልም ብለው ነበር። ፍርድ ቤቱም የአቶ ታደሰን የእምነት ክህደት ቃል ለመስማት ተለዋጭ ቀጠሮ ለዛሬ ግንቦት 5 ይዞ ነበር። አቶ ታደሰ በዛሬው ችሎት በተከሰሱባቸው የወንጀል ክሶች ላይ ምንም አይነት ጥፋት የለብኝም በማለት ወንጀለኛ አለመሆናቸውንም ጨምረው ተናግረዋል። ከሳሽ አቃቤ ሕግ በበኩሉ ተከሳሾቹ አልፈጸምናቸውም ባሏቸው የሙስና ወንጀሎች ላይ የሰው ምስክሮች እንዳሉት ለፍርድ ቤቱ አስረድቷል። ሁለቱ ተከሳሾች ጠበቃ የማቆም አቁሙን ፍላጎቱ ቢኖረንም በጠበቃዎች ላይ ልዩ ጥበቃ ባለመደረጉ ምክንያት ጠበቆቹ ለደህንነታቸው በመፍራታቸው ነው ማቆም ያልቻልነው ብለዋል። የግራ ቀኙን ክርክር ያደመጠው ፍርድ ቤትም አቃቤ ሕግ አሉኝ የሚሏቸውን የቃል ምስክሮች ከግንቦት 21/2011 ዓ.ም ጀምሮ እንዲያሰማ ቀጠሮ ሰጥቷል። በተጨማሪም ፍርድ ቤቱ ተከሳሾቹ ከቀጠሮ በፊት ጠበቃ ፈልገው በጽሁፍ እንዲያቀርቡ ትዕዛዝ የሰጠ ሲሆን ለሚያቆማቸው ጠበቆችም ልዩ ጥበቃ እንደሚደረግላቸው አስታውቋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያደመጣችሁት ያላችሁት። የሰማችሁት የዕለቱን አብይ ርዕስ ነበር።
አንድ ሰው በተገደለበትና ከ20 በላይ ሰው ለአካል ጉዳት በተዳረገበት አሰላ ከተማ ውስጥ ባለፈው ሳምንት በተፈጠረ ግጭት ውስጥ እጆቻቸው አሉ ብሎ የጠረጠራቸውን ሰዎች በቁጥጥር ስር መዋሉን የከተማይቱ ፖሊስ አስታውቋል። ከ20 በላይ ሰዎች የተያዙ መሆኑንና ከተለያዩ አካላት የተውጣጣ ልዩ አጣሪ ቡድን መቋቋሙን ባለሥልጣናቱ ገልጸዋል። ሙክታር ጀማል ዝርዝሩን ይዟል።
አሰላ ከተማ ውስጥ ባለፈው ሳምንት የተፈጠረው ግጭት የጸጥታ ኃይሎች በወቅቱ ባይቆጣጠሩት ኖሮ ወደ ከባድ ትርምስ ሊያመራ ይችል እንደነበረ የከተማይቱ ፖሊስ መምሪያ አዛዥ ኮማንደር ታደሰ ሽብሩ ዛሬ ለአሜሪካን ድምፅ ገልጸዋል። በግጭቱ የከፋ አደጋም ሊደርስ ይችል ነበረ ብለዋል ኮማንደር ታደሰ። ምን ለማድረግ ነው ይሄ ነገር የተከናወነው የሚለውን ማንኛውም ሰው መገመት ይችላል። ግንባታው ህገወጥ ነበር። ቢሆንም ግን ይህን ህገወጥ ግንባታ ማፍረስ የሚገባው የህግ አካላትና የጸጥታ አካላት ናቸው። ጥፋትም ጠፍቶ ከሆነ እነሱ ናቸው ለህግ የሚቀርቡት። ነገር ግን የጉዳዩ ባለቤት ያልሆኑ አካሎች ተሰባስበው እዛ አካባቢ ግንባታ ላይ የነበሩ ሰዎችን በጉልበት የጸጥታ አካላትን ጭምር ጥቃት አድርሰዋል። ይህ ነገር እንዲባባስ ያደረገው በተቃራኒ የመጣው ይህ የግጭት ሀሳብ ነው። ይህንን የማጣራቱ ስራ በደንብ እየተመረመረ ይገኛል። ይህ ለከፋ ብጥብጥ የተደገሰ ያሉት ግጭት በጥልቀት እንዲመረመር የሚመለከታቸውን አካላት በማሳተፍ እየተሰራ ነው ብለዋል የፖሊስ አዛዡ። ከግጭቱ ማግስት ጀምሮ ጉዳዩን ሲከታተል የቆየ የምርመራ ቡድን ተጠርጣሪዎችን የመለየትና ወንጀሉን የመመርመር ስራ በሰፊው እያካሄደ መሆኑን ነው ኮማንደር ታደሰ ሽብሩ የተናገሩት።
ኮሬኒ ያለ መፈራ የተከፈቻው አጥረኒ
የጥናት ቡድኑ ከማግስቱ ጀምሮ ሲንቀሳቀስ ነው የቆየው። የአርሲ ዞን ፖሊስ መምሪያ፣ የአሰላ ከተማ ፖሊስ መምሪያ፣ የአርሲ ዞን አቃቢ ህግ፣ የአሰላ ከተማ አቃቢ ህግ፣ በተጨማሪ ከኦሮሚያ ፖሊስ ኮሚሽንና ከኦሮሚያ አቃቢ ህግ ቢሮ የምርመራ ቡድን ተዋቅሮ እየሰራ ይገኛል። በቀደምትነት በግጭቱ ተሳትፈዋል ተብሎ የጸጥታ አካላት የለዩአቸውንም ሰዎች ለይተን ወደ 20 የሚሆኑ ሰዎች በቁጥጥር ስር አውለናል።
አደብሬ ዳንቃን ነገኛ ስክንስርት አዴዚዴ ኩራካዴ ገረተርካዴ
ፖሊስና ሌሎች የፈተህ አካላት በመቀናጀት የሚያከናውኑት ስራ የህግን ተጠያቂነት ከማስፈን በተጨማሪ መሰል ግጭቶች እንዳይከሰቱ የመከላከልና ህብረተሰቡን የማሳወቅ ተግባራትንም እንደሚያካትት ኮማንደር ታደሰ አመልክተዋል።
ዱቢንኩ ናፍጣከራበቹ ረንደውፊ አከምበበለኒስ
ይህ ችግር እንዳይስፋፋና እዚው ላይ መቆም እንዲችል ምን ማድረግ አለብን? በጥፋቱ የተሳተፉ ሰዎችስ እንዴት ነው ለህግ ቀርበው የሚጠየቁት? ጥፋቱን ያጠፋው ሰው ከጥፋቱ እንዲማር ሌላውም ከሱ እንዲማር መሰራት ይኖርበታል። መሰል ችግር ወደፊትም መልሶ እንዳይመጣ ማህበረሰቡ ማውገዝ ይኖርበታል። ይህን በማሰብ እየተመረመረ ይገኛል። ከዚህ ጥፋት በስተጀርባ እጁ ያለበት ሌላ አካልም ካለ ይህ የምርመራ ቡድን በጥልቀት እየመረመረ ይሄዳል። ይህንንም ለማድረግ ስራው በበስለት እየተሰራ ይገኛል። ለአሜሪካን ድምፅ ሙክታር ጀማል ነኝ ከአዳማ።
ሙክታርን ለዘገባው እናመሰግናለን። ደቡብ አፍሪካ ውስጥ በተካሄደው የፓርላማ ምርጫ ገዢው የአፍሪካ ብሔራዊ ኮንግረስ ባገኘው 57 ከመቶ ድምፅ አሸንፏል። በደቡብ አፍሪካ የአፓርታይድ ስርዓት ከተወገደበት እንደ አውሮፓ አቆጣጠር ከ1994 ዓ.ም አንስቶ ላለፉት 25 ዓመታት ስልጣን ላይ ያለው ኤኤንሲ ከ60 ከመቶ በታች ድምፅ ሲያገኝ የአሁኑ ምርጫ የመጀመሪያው ነው። ጀምስ በቲ የፖለቲካ ሳይንስ ምሁር አነጋግሮ ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
በቅርብ ዓመታት በሙስና ቅሌቶችና በኢኮኖሚ መዳከም የተነሳ የገዢው ፓርቲ የኤኤንሲ ገጽታ ጎድፏል። በዚህም ሳቢያ አንዳንድ መራጮች ድጋፋቸውን ነፍገውታል። ተቃዋሚው ዲሞክራሲያዊ ህብረት ፓርቲም ቢሆን ባለፈው ምርጫ 22 ከመቶ በላይ አግኝቶ የነበረ ሲሆን ዘንድሮ ወደ 21 ከመቶ ድምፅ አነስ ብለዋል። እርሳቸውና ገዢው ፓርቲያቸው በምርጫው ውጤት ትምህርት እንዳገኙ ትናንት እሁድ የተናገሩት ፕሬዚዳንቱ ሲሪል ራማፖሳ ህዝቡ ስራ ይፈልጋል፣ ሙስና እንዲወገድ ይፈልጋል፣ ፓርቲያችንም ይህንኑ ያደርጋል ብለዋል። በደቡብ አፍሪቃ ስቴሌንቦክ ዩኒቨርሲቲ የፖለቲካ ሳይንስ መምህሯ ኮሌት ሹልስ ሄርዝንበርግ ህዝቡ በዚህ ምርጫ የአፍሪካ ብሔራዊ ኮንግሬስን ደህና አድርጎ ገስጾታል ብለዋል።
The ANC has always moved between 62% and 70%. So this is in a sense a resounding loss.
ANC ሁሌም የሚያገኘው የመራጭ ድምጽ በ62%-70% መካከል ነበር። ስለዚህ ይሄ ባንድ በኩል የማያጠራጥር ሽንፈት ተደርጎም ሊወሰድ ይችላል። ፓርቲው በአገር አቀፉ ምርጫ እንዲሁም ከ9ኙ ክፍላተ ሀገር በ8ቱ ያሸነፈ ቢሆንም የምርጫውን ውጤት ሊመለከት የሚገባው ግን መራጩ ጠንከር ያለ ተግሳጽ እንደሰጠው ነው።
የዘንድሮ ምርጫ ውጤት የሚንጸባረቀው አሉ ፖለቲካ ሳይንስ ምሁሯ፣ ባለፉት 10 ዓመታት አገሪቱ ያሳለፈችውን ያስተዳደር ይዞታ ነው። መራጩ ለገዢው ፓርቲ ግልጽ ያለ መልእክት በድምፁ ሰጥቶታል። ይሄ ደግሞ በምርጫው በተሰጠው ድምፅ ብቻ ሳይሆን ድምፅ ሊሰጥ በወጣው ሰው ብዛትም ጭምር ተንጸባርቋል ነው ያሉት።
በዚህ ምርጫ ድምፅ የሰጠው ሰው ቁጥር በከፍተኛ ደረጃ ቀንሷል። ይሄ ደግሞ በመሰረቱ የሚያመለክተው አንድም ህዝቡ ከኤንሲ ጎን ለመቆምም ሆነ በዚያውም መጠን ደግሞ ተቃዋሚ ፓርቲዎችን ለመደገፍ ፈቃደኛ እንዳልሆነ፣ በአጠቃላይ ህዝቡ ግራ መጋባቱን ነው። ኤንሲም ይህንን ሁኔታ ያጤነዋል። ሲሪል ራማፖሳም የለውጥ እርምጃዎችን ለመጀመር የምርጫውን ሂደት መጠናቀቅ ነው ሲጠብቁ የቆዩት፣ ለፓርቲውም ለሀገሪቱም የሚያስፈልግ ነውና።
በሌላ በኩል ኤኤንሲ ያሸነፈው ካለፉት ምርጫዎች ጋር ሲወዳደር ትልቅ የድምፅ ብልጫም ባይሆን ለፕሬዚዳንት ራማፖሳ አገሪቱ በአንገብጋቢነት የሚያስፈልጓትን ወሳኝ የለውጥ አጀንዳዎች ተግባራዊ እንዲያደርጉ ተቀባይነትና ታማኒነትን ይሰጣቸዋል ብለዋል። የደቡብ አፍሪካ ጋዜጦች ርዕሰ አንቀጾችና አስተያየቶች ኤንሲ ቢስተካከል ይስተካከል፣ አለዚያ ግን አለቀለት፣ ለህዝቡ ለመስራት የመጨረሻ እድሉ ነው ወዘተርፈ የሚሉ ጠንካራ ጽሑፎችን አስነብበዋል። Ramaphosa, ከየት ነው የሚጀምሩት?
Ramaphosa የሚጠብቃቸው ፈተናም እሱ ነው። እንደሚመስለኝ መጀመሪያ ህዝቡን ከጎናቸው እንዲቆም ማድረግ ይኖርባቸዋል። ለፍትህ ስርዓቱ ተገቢውን ስልጣን በመስጠት ፓርቲው ውስጥ ከፍተኛ አመራር ቦታ ላይ ያሉ ግለሰቦችን ጨምሮ በተጠያቂነት መያዝ እንዲጀምር ቢያደርጉ ከህዝቡ ትልቅ አመኔታ ያገኛሉ።
የሚጠበቁ የለውጥ እርምጃዎችን ባለመቀበል የሚያስቸግሩ እንደሚኖሩ፣ ይሄ ደግሞ ክስ የሚጠብቃቸው ብዙዎች ስላሉ ነው። ተቃውሟቸው በምን መልክ እንደሚመጣ ወደፊት የሚታይ ይሆናል ብለዋል። የስቶልንበርግ ዩኒቨርሲቲ ፖለቲካ ሳይንስ ምሁሯ ዶክተር ኮሌት ሄዘንበርግ
ክብራትና ክብራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። amharic.voanews.com ዌብሳይታችን ነው። በፌስቡክና በትዊተር VOA amharic ብላችሁ ተከተሉን፣ ተነጋገሩ። የVOAN አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ከፕሌይ ስቶርና ከአፕ ስቶር VOA Horn of Africa ብላችሁ ጠይቁ። በነገራችን ላይ ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ ምሽቱ 4 ሰዓት በ19 እና በ25 ሜትር ባንድ አጭር ሞገድ ከምናቀርብላችሁ መደበኛ ዝግጅት በተጨማሪ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ49 ሜትር ባንድ አጭር ሞገድ ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡም እንጋብዛለን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። ቴክኒሻኑ ካርል ስተርሊንግ ነው። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው ነች። የምሽቱ ዝግጅት ዋና አዘጋጅ አሉላ ከበደ ነው። እያስተናገድናችሁ ያለ ነው ሶሎሞን አባተና
አዳነች ፍስሐዬ ነን።
የዜና እና የመጽሔቱ ክፍለ ጊዜ ተጠናቋል። የተከበራችሁ አድማጮች ከምሽቱ 3 ሰዓት ከ22 ደቂቃ ሆኗል። አሁን አዲስ አበባ ላይ የፕሮዲውሰሯ ግብዣ ሙዚቃ ይቀርባል። ፕሮዲውሰሯ ሙዚቃ እያዘጋጀችልን ነው። እስከዚያ ድረስ ግን የሰዓቱን ዋና ዋና ርዕሰ ዜና አዳነች ታሰማናለች።
በመቀለ የኢንዱስትሪ ፓርክ በአልባሳት ምርት ስራ የተሰማራ አንድ የሀገር ውስጥ ኩባንያ ስራ በጀመረ አጭር ጊዜ ውስጥ መጠኑ ከ200,000 በላይ የሚገመት የአልባሳት ምርት በሁለት ዙር ለውጭ ሀገር ገበያ መላኩን አስታወቀ። በተለያዩ የትግራይ አካባቢዎች በአይነቱ ልዩ የሆነ የነዳጅ ዘይት እምቅ እንዳለ ተገለጸ። ቻይና ዩናይትድ ስቴትስ ስለወሰደችው እርምጃ ምላሽ ከአሜሪካ ወደ ቻይና በሚላኩት በ60 ቢሊዮን ዶላር በሚገመቱ እቃዎች ላይ ቀረጥ እንደምትደነግግ አስታውቃለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ 200 ቢሊዮን ዶላር በሚገመቱ ወደ አሜሪካ በሚላኩ ሸቀጣሸቀጥ ላይ ቀረጥ ከፍ የማድረግ እርምጃ ከወሰዱ በኋላ ነው ቻይና የአጸፋ ምላሽ የሰጠችው። በ300 ቢሊዮን ዶላር በሚገመቱ እቃዎችም ላይ ቀረጥ እንደሚጨምሩ ታውቋል። በተባበሩ የአረብ ኤሚሬቶች ጠረፍ ትላንት ማለዳ ላይ በሁለት የሳውዲ አረቢያ ታንኮች ላይ ተፈጸመ በተባለው የአሻጥር ጥቃት በቀላሉ የማይገመት ጉዳት ደርሷል ስትል ሳውዲ አረቢያ ከሳለች። ደረሰ ስለተባለው ጥቃት በዝርዝር የተገለጸ ነገር የለም።
አመሰግናለሁ አዳነች ለሰዓቱ አርዕስተ ዜና። ክቡራትና ክቡራን አድማጮች ፕሮዲውሰሯ ዝግጁ ነች። በቴዎድሮስ ታደሰ አመካኝታ ሀገሬ ናፈቀኝ እያለች ነው ብርሃን ኃይሉ።
No, I'm not for you.
አድማጮች ተከታዩ የስፖርት ዘገባ ነው። ዴላለን መሰለኝ ይከፋ።
ግዴለም ስፖርት ዘገባችን ይከተላል። ግርማቸው ከበደ ከአዲስ አበባ ዝርዝር ዘገባውን ይዟል።
በ8ኛው የኢትዮጵያ አትሌቲክስ ሻምፒዮና ሲጠናቀቅ በሁለቱም ጾታዎች የ5000 ሜትር የፍጻሜ ውድድሮች ተካሂደዋል። በወንዶቹ የ5000 ሜትር የፍጻሜ ውድድር ጥላሁን ኃይሌ ከሐዋሳ ከተማ አንደኛ በመውጣት የወርቅ ሜዳሊያ ባለቤት ሲሆን፣ አቤጋሻውን ከአማራ ማረሚያ እንዲሁም ገመቹ ዲዳ ከኦሮሚያ ክልል የብርና የነሐስ ሜዳሊያ አሸናፊ ሆነዋል። በሴቶቹ የ5000 ሜትር ፍጻሜ ደግሞ ፋንቱ ወርቁ ከኦሮሚያ ክልል፣ ሀዊ ፈይሳ ከመከላከያ እንዲሁም አለሚቱ ታሪኩ ከኦሮሚያ ክልል ከአንደኛ እስከ ሶስተኛ በመውጣት የወርቅ ብርና ነሐስ ሜዳሊያ ባለቤት ሆነዋል። በአትሌቲክስ ሻምፒዮናው በስሉዝል ላይ 10 ኪሎ ሜትር ርምጃ፣ ጦር ውርወራና ከፍታ ዝላይ በወንዶች አሎሎ ውርወራ፣ 10000 ሜትር ሩጫ፣ 400 ሜትር መሰናክል፣ ከፍታ ዝላይና 10 ኪሎ ሜትር ርምጃ በሴቶች ሬኮርዶች ተሰብረዋል። የኢትዮጵያ አትሌቲክስ ፌዴሬሽን ከሚያዘጋጃቸው ውድድሮች መካከል ትልቁ የሆነውና ከ2 ሚሊዮን ብር በላይ ወጥቶበታል የተባለው ለ6 ቀናት የቆየው ሻምፒዮና ከ1300 በላይ አትሌቶችን አፎካክሯል። መከላከያ የውድድሩ አጠቃላይ አሸናፊ ሲሆን፣ ኦሮሚያ ክልልና ሲዳማ ቡና ሁለተኛና ሶስተኛ ሆነው ጨርሰዋል። በኢትዮጵያ ፕሪሚየር ሊግ 24ኛ ሳምንት ጨዋታዎች የሊጉ መሪ መቀለ 70 እንደርታ ሲሸነፍ፣ ተከታዩ ፋሲል ከነማ ድል ቀንቶታል። ወደ ሐዋሳ የተጓዘው መቀለ 3ኛ ደረጃ ላይ በሚገኘው ሲዳማ ቡና 2-1 ተሸንፏል። ለሲዳማ ቡና በመጀመሪያው አጋማሽ የማሸነፊያ ጎሎቹን ያስቆጠሩት ሀብታሙ ገዛሃኝና አዲስ ግዴ ሲሆኑ፣ የመቀለን ከባዶ መሸነፍ ያዳነች ኳስ መረብ ላይ ያሳረፈው አማኑኤል ገብረ ሚካኤል ነው። ድሉን ተከትሎ ሲዳማ ቡና ከመቀለ ያለውን የነጥብ ልዩነት ወደ 5 ዝቅ አድርጓል። ጎንደር ላይ 2ኛ ደረጃ ላይ የሚገኘው ፋሲል ከነማ ወልዋሎ አዲግራት ዩኒቨርሲቲን በበዛብህ መለዮ የ2ኛ አጋማሽ ጎል መርታቱን ተከትሎ ከመቀለ ጋር ያለው የነጥብ ልዩነት ወደ 2 ዝቅ ብሏል። በሌሎች ጨዋታዎች ስሁል ሽረ ኢትዮጵያ ቡናን 1-0፣ ባህር ዳር ከተማ ድሬዳዋ ከተማን 2-1 ሲያሸንፉ፣ አዳማ ከተማ ከመከላከያና ቅዱስ ጊዮርጊስ ከደቡብ ፖሊስ 0-0 እንዲሁም ጅማ አባ ጅፋር ከሐዋሳ ከተማ 1-1 አቻ ተለያይተዋል። ደደቢት የ24ኛ ሳምንት ጨዋታውን በገንዘብ እጥረት ምክንያት ባለማድረጉ በወላይታ ድቻ በፎርፌ 3-0 ተሸንፏል። ሆኖም ደደቢት የገንዘብ እጥረቱ ስለተቀረፈለት ከ25ኛ ሳምንት ጨዋታዎች ጀምሮ በፕሪሚየር ሊጉ እንደሚወዳደር አስታውቋል። ሊጉን መቀለ በ48 ነጥብ ሲመራ፣ ፋሲል ከነማና ሲዳማ ቡና በ46ና 43 ነጥብ ይከተሉታል። ደደቢት፣ ስሁል ሽረና ደቡብ ፖሊስ ደግሞ ወራጅ ቀጠና ውስጥ ይገኛሉ። ከፍተኛ ጎል አስቆጣሪነቱን አማኑኤል ገብረ ሚካኤል ከመቀለ 70 እንደርታ በ15 ጎሎች ሲመራ፣ የሲዳማ ቡናው አዲስ ግዳይ በ14 እንዲሁም የመከላከያው ምንይል ወንድሙ በ11 ጎሎች ሁለተኛና ሶስተኛ ናቸው። ማንቸስተር ሲቲ የእንግሊዝ ፕሪምየር ሊግ ሻምፒዮን ሲሆን አፍሪካውያኑ አጥቂዎች ኮከብ ሆነዋል። በሊጉ ማንቸስተር ሲቲና ሊቨርፑል እስከ መጨረሻው ጨዋታ ድረስ በአንድ ነጥብ ብቻ በመለያየት አንገት ለአንገት ተናንቀው ነበር። ትላንት በተደረጉት የመጨረሻ ሳምንት ጨዋታዎችም ሊቨርፑል በሜዳው ወልቭስን ሲገጥም፣ ማንቸስተር ሲቲ ደግሞ ከሜዳው ውጪ ከብራይተን ጋር ተጫውቷል። በተመሳሳይ ሰዓት በጀመሩት ሁለቱ ጨዋታዎች ቀድሞ ጎል ያስቆጠረው ሊቨርፑል ነበር። በ17ኛው ደቂቃ ሳዲዮ ማኔ ያስቆጠራት ጎል ለደቂቃዎችም ቢሆን ሊቨርፑልን የሊጉ መሪ ያደረገች ሲሆን ለቀዮቹ ደጋፊዎችም ተስፋ ሰጥታ ነበር። ጨዋታዎቹ በተጀመሩ በ27ኛው ደቂቃ ላይ ደግሞ ብራይተን ሲቲ ላይ ጎል በማስቆጠሩ ሰማያዊዎቹን ደጋፊዎች ጭንቀት ላይ ጥሏል። ሆኖም ከብራይተን ጎል 87 ሰከንዶች በኋላ ሲቲ በሰርጆ አጉዌሮ አቻ መሆን ቻለ። በ38ኛው ደቂቃ ደግሞ አይምሪክ ላፖርት ኳሷን በጭንቅላቱ በመግጨት መረብ ላይ በማሳረፍ ማንቸስተር ሲቲን 2-1 እንዲመራ አስችሏል። ሲቲ የሊጉን መሪነት ከ21 ደቂቃዎች በኋላ ከሊቨርፑል ተረከበ። ሪያድ ማህሬዝ እና ኢልካይ ጉንዶጓን ያስቆጠሯቸው ተጨማሪ ጎሎች ደግሞ የሲቲ የሻምፒዮንነት ማህተም ነበሩ። በሌላኛው ጨዋታ ሳዲዮ ማኔ ለሊቨርፑል ሁለተኛ ጎል ቢጨምርም የፈጠረው ለውጥ ግን አልነበረም። ማንቸስተር ሲቲ በ98 ነጥብ ሻምፒዮን ሲሆን ሊቨርፑል በ97 ነጥብ ሁለተኛ ሆኗል። በፕሪምየር ሊጉ ታሪክ ከ90 ነጥብ በላይ ሰብስቦ ከሊቨርፑል በስተቀር ዋንጫ ያጣ ቡድን የለም። ማንቸስተር ሲቲ ለተከታታይ ሁለተኛ ዓመታት ሻምፒዮን ሲሆን፣ አሰልጣኙ ፔፕ ጓርዲዮላ ደግሞ በስፔን፣ ጀርመንና እንግሊዝ 8ኛ የሊግ ዋንጫውን አሸንፏል። ከሜዳው ውጪ ከሌስተር ጋር ባዶ ለባዶ የተለያየው ቼልሲ 3ኛ ሆኖ ሲጨርስ፣ በሜዳው ከኤቨርተን 2-2 አቻ የተለያየው ቶተናም 4ኛ ሆኖ በመጨረስ በሚቀጥለው የውድድር ዘመን የአውሮፓ ቻምፒየንስ ሊግ ተሳታፊ መሆናቸውን አረጋግጠዋል። ሀደርስፊልድ፣ ፉልሃምና ካርዲፍ ሲቲ ደግሞ ወደ ታችኛው ሊግ ወርደዋል። ግብፃዊው መሐመድ ሳላህና ሴኔጋላዊው ሳዲዮ ማኔ ለሊቨርፑል እንዲሁም ጋቦናዊው ፒየር ኤምሪክ ኦባሜያንግ ለአርሰናል 22-22 ጎሎችን በማስቆጠር የወርቅ ጫማውን መውሰድ ችለዋል።
ግርማቸው ከበደን ለስፖርት ዘገባው እናመሰግናለን። የአዲሱ አምባሳደር ትውውቅ በዋሽንግተን ዲሲ የኢትዮጵያ ኤምባሲ።
በዩናይትድ ስቴትስ የኢትዮጵያ አምባሳደር ሆነው በቅርቡ የተሾሙት ፍጹም አረጋ በሜሪላንድ፣ በዋሽንግተን ዲሲ፣ በቨርጂኒያና በአካባቢው ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ወይም የኢትዮጵያ ዳያስፖራ ጋር የመተዋወቂያ ምሽት አዘጋጅተው ትናንት እሁድ የኤምባሲውን በር ክፍት አድርገው ውለዋል። በዝግጅቱ ላይ እዚህ ኤምባሲ ውስጥ ለመጀመሪያ ጊዜ ገባሁ የሚል አስተያየት ከሚሰጡ አንስቶ ብዙ ሰዎች ታድመዋል። ብዙ የቤት ሥራ አለብን፣ ወሬያ አቁመን ወደ ሥራ መግባት አለብን ብለዋል አምባሳደር ፍጹም በዚሁ ሥነ ሥርዓት ላይ። በኢትዮጵያ የሰላም ሁኔታ በእርግጥ ይመለሳል ብለዋል አምባሳደሩ አክለው። ዝግጅቱን የተከታተለችው ጽዮን ግርማ ተከታዩን ዘገባ አጠናቅራለች።
ዝግጅቱ በተለያዩ የሃይማኖት አባቶች ጸሎት አስጀምረው ወደ መድረክ የወጡት አምባሳደር ፍጹም አረጋ የኢትዮጵያን ኤምባሲ ማስተዳደር ኃላፊነት ተቀብለው በጀመሩ በአንድ ወር ውስጥ ከኢትዮጵያውያንና ትውልደ ኢትዮጵያ ግዩራን ወይም ዲያስፖራ አባላት ጋር በአካል ለመተዋወቅ በመቻላቸው ደስታቸውን ገልጸው የቤተሰብን ሰላም በመጠየቅ ነበር ንግግራቸውን የጀመሩት።
ደህና ናቸው ልጆችስ? ቤተሰብስ? ሁላችሁ ደህና?
ይህ ኤምባሲ የእናንተ ቤት ነው፣ የእናንተ ኤምባሲ ነው ካሉ በኋላ ከተለያዩ ሰዎች ጋር ባደረጉት ንግግር እንደተረዱት ከዚህ ቀደም ለብዙዎች ባይተዋር ሆኖ የቆየው የኤምባሲ ሁኔታ እንዳይደገም በጋራ ሊሰራ እንደሚገባ አሳስበዋል። አምባሳደር ፍጹም በመተዋወቂያ ንግግራቸው ላይ የዲያስፖራ ማህበረሰቡ በአገዋ በትረስት ፈንድ በመዋለ ነዋይ ፍሰት አገራቸውን በማስተዋወቅ የፋይናንስ ተቋማትን ድርሻ በመግዛት በተለያዩ ዘርፎች መሳተፍ እንዲችሉ ጥሪ አቅርበዋል። በአጠቃላይ እርስ በርስ የመደጋገፍ ጥያቄን አቅርበዋል። ከዝግጅቱ በኋላ በቪኦኤ የፌስቡክ ገጽ ላይ በቀጥታ ስርጭት አጠር ያለ ቆይታ አድርገን ነበር። ለመሆኑ ኢትዮጵያ ምን እንድትሆን ይፈልጋሉ ስል ጠይቂያቸዋለሁ።
ኢትዮጵያ የዛሬ 40-45 ዓመት በጣም የሚገርም የኢንዱስትሪላይዜሽን ጎዳና ይዛ ነበር። በመሀል በብዙ በደርግም እንደገና ከዛ በኋላም የተሻለ መስራት እየቻልን ብዙ የቀሩ ነገሮች አሉ። አንድ አገር እድገቱ የሚለካው በህዝቦቿ ውስብስብ ምርቶችን በማምረት አቅም ላይ ነው። ካሁን በፊት ጂዲፒ ነበረ መለኪያ ተደርጎ ሲወሰድ የነበረው። የኢኮኖሚ እድገት ሲባል አጠቃላይ የአገሪቱ ምርት ነበር የሚወሰደው። ከዛም ደግሞ ጂዲፒ ፐርት ካፒታም ይወሰዳል። የድህነት መቀነስም ብዙ ነገሮች እንደ መመዘኛ ሂውመን ዴቨሎፕመንት ኢንዴክስ በሚልም የወጡ። አሁን ግን የደረስንበት ደረጃ በዓለም ገበያ ላይ ከፍ ያለ ዋጋ እና ዳይቨርሲፋይድ የሆኑ ምርቶች አምርቶ የድርሻውን መወጣት የሚለው ላይ ከሱ አንጻር ብዙ ስራ ስለሚጠብቀን ዜጎቻችንን ይበልጥ ከሚያሰለች ጆሮ ጭው ከሚያደርግ የህዝባችንን ኑሮ ወደፊት ከማይገፋ ወሬዎች ወጥተን ወደ ምርት የሚያስገቡን ወደ ኤክስፖርት የሚያስገቡን ቴክኖሎጂዎች ላይ ስራዎች ላይ በአይቲ ደግሞ ፈጠን ያሉ ያላካካስናቸውን በቴክኖሎጂ ተጠቅመን ወደዛ ደረጃ እንድንሸጋገር የሚያደርጉ ስራዎችን መስራት ይኖርብናል። ብዙ የቤት ስራ አለብን ከወሬን ኖታ ይሄን ደግሞ ማድረግ የሚያስችል የሚያስደንቁ ልጆች አሏት እዚህ ሀገርም አገር ቤትም። ስለዚህ ይሄን በማድረግ አገራችን በጣም በጣም ታላቅ እንድትሆን ማድረግ እንችላለን። በጣም ብዙ ምቾት ሁኔታዎች አሏት። ስለዚህ ይሄንን እንችላለን ብለን የመነሳትና ከዛም ደግሞ የመቻል አቅማችንን ያሳደገን በስራ ውስጥ ማለት ነው እንድንሄድ ነው እኔ መመኘው ማለት ነው።
በዚሁ ዝግጅት ላይ የተገኙት የአዲስ አበባ ከተማ ከንቲባ ታከለ ኡማ ኢትዮጵያ አገራችሁ አዲስ አበባ ደግሞ ከተማችሁ ናት በጋራ እናቀናት ብለዋል። ለቀጣይ ስራ ያግዝ ዘንድ መስሪያ ቤታቸው ያሳለፈውንም ውሳኔ ይፋ አድርገዋል።
ለዚህ ሀገር ላላችሁ ኢትዮጵያውያን ብቻ የሚሰራ ኦፊስ ዴዲኬትድ እናደርጋለን። ለምን እንደሆነ ዘመን እናረጋው ወደ ከተማ አስተዳደር ስትመጡ የኛ ቢሮክራሲ እንዳግዳችሁ ስለሚፈልግ ማለት የጋራ ከተማችን።
የኤምባሲው ዝግጅት ወንበር ከቦ ከመቀመጥ ለየት ያለ በአዳራሹ የተገኘው ሰው ከአምባሳደር ፍጹምና ከዲፕሎማቶች ጋር እየተዟዟረ የሚተዋወቅበት አድራሻ የሚያቀርብበት አይነት ዝግጅት ነበር። አምባሳደር ፍጹም
በዚህ መልክ ወንበር እንዳይኖር አድርገን ሴታፕ ስናደርገው ሰው ነፃ ሆኖ እየተዘዋወረ ወዳጆቹን እየጠየቀ ደህንነቱን እያወጋ ቦታም እንዳይጠባው ጭምር ወንበር አስወጥተን ነው ያካሄድነው ማለት ነው። ይህ በራሱ ያሰብነውን አሳክቷል ብዬ ነው ማስበው። ለምሳሌ እኔ በተለመደው የስብሰባ አይነት መልክ ቢሆን መድረክ አካባቢ ከሚኖሩ ሰዎች በስተቀር ሌሎችን ላላገኝ ይችል ነበር። አሁን ያለማጋነን ከሁሉ ሰው ጋራ ብዬ ማለት ቢከብደኝም ሊያገኙኝ ከፈለጉ ሰዎች ጋር በሙሉ ተገናኝቻለሁ። እንደ ስካኒንግ በወፍ በረረም የሚያሳስቧቸው ነገሮች ምን እንደሆኑ፣ ምን ላይ ትኩረት ባደርግ እንደሚመርጡ፣ ቢሮ መጥተው ቀጠሮ ይዘው በስፋት መነጋገር እንደሚፈልጉ፣ ክፍተት ያሏቸው ቶሎ መሻሻል ይችላሉ። አንዳንዶቹ ምርጥ አይዲያዎች ሁሉ ምርጥ ሀሳቦችን ሁሉ አምጥተዋል። ወጣቶችም በወጣትነታቸው ሌሎችም እንደዛው ማለት ነው። የሚበዛው ቀጠሮ ይዘው ለመነጋገር ነው። ስለዚህ በቀጣይ እንግዲህ እየመከርን እንሄዳለን ማለት ነው እና ደህንነታቸውንም የበለጠ ለመጠያየቅ እድል ፈጥሮናል።
በኢትዮጵያ ኤምባሲ የዲያስፖራ ዘርፍ ሚኒስትር አማካሪ አቶ ደመቀ ሽፈራው በዚህ ኤምባሲ ውስጥ ቀደም ሲል ሲሰሩ አውቃቸው ነበርና ከዚህ ቀደም ዝግ የነበረው ኤምባሲያችሁ አሁን ተከፍቷል በግል ምን ስሜት አለው ብያቸዋለሁ።
በጣም ጥሩ ትክክል ነው። ከዛ በፊት እኛ እንግዶችን የምንጠራ የነበር ነው ያው በኢንቪቴሽን ነው በጥሪ መልክ በፖሊስም ጭምር አቆመን ነበረ። እሱ ነገር አሁን ቀርቷልኝ። እናመሰግናለን ለውጥ ላመጡ ሰዎች፣ በተለይ ከክቡር ጠቅላይ ሚኒስትራችን የአሜሪካን ሀገር ጉብኝትና ከለውጥ በኋላ ኤምባሲያችን ክፍት ነው። ሁሉም ኢትዮጵያውያን ይመጣሉ፣ ይጎበኙናል። ከዚህ በፊት እኛ አቅደን እኛ ጠይቀን ነበር የምንሰራው። አሁን ግን ተጠይቀን ነው። እንደምታየው እሁድ ለእሁድ ቢዚ ነን፣ እዚህ ነው የምንውለው ኦልሞስት። ስለዚህ በጣም ደስተኞች ነን። ብዙ ሰው ይመጣል፣ በራችን ክፍት ነው። አሁንም ኑ እናገለግላቸዋለን፣ እባካችሁ ኑ።
እንዲ የግል አስተያየትህ ልጠይቀ እንዳልከው ፖሊስ አቁመን ነው በሩ ዝግ ነበር ብለሃል እና በግልህ እንደ አንድ ሰራተኛ ምን ስሜት አለው እንደዚህ አይነት በሩ ክፍት ሆኖ ከማህበረሰብ ጋር ተገናኝቶ መስራትና በርን ዘግቶ መስራት ምን አይነት ስሜት አለው ሁለቱ?
ስሜቱ በእውነት ለመግለጽ ትንሽ ይከብዳል። እኔ በእውነት በኢትዮጵያ ኤምባሲ ስራ ከጀመርኩበት ጊዜ ጀምሮ ሙሉ ስራ ሰራሁ ብዬ መናገር የምችለው ባለፉት አንድ አመት ጊዜ ነው። እኔ በጣም ደስተኛ ነኝ። ብዙ ወገኖችን ሰር በማድረጌ ደስተኛ ነኝ። ደስታዬ ወደር የለውም። እንደ አንድ ዜጋ እኔም ጭምር ነው ነጻ የሆንኩም። ተገቢውን አገልግሎት መስጠቴ ክብር ይሰማኛል እና እጅግ በጣም ደስተኛ ነኝ። ጽዮን፣
ኢትዮጵያ ውስጥ ስላለው የሰላም ሁኔታ አምባሳደር ፍጹምን ጠይቄያቸዋለሁ።
የሰላሙ ሁኔታ በእርግጠኝነት ይረጋጋል፣ በእርግጠኝነት ሰላም ይሆናል። በተለያየ ምክንያቶች የተደረጉ ክፍተቶች እንደሚቀረፉ ትልቅ እምነት አለኝ። ህዝቡ የሚጠይቃቸውን ነገሮች ምላሽ እንደሚያገኙ መተማመን አለሁ። ለምሳሌ ኢንተርናሊ ዲስፕለስድ የሆኑ ሰዎች ወደ ቀያቸው መሄድ ጀምረዋል። እነዚህን የሰላም ሁኔታ የሚያባብሱ ነገሮች ግን አሉ። በህገወጥ የሚደረጉ የጦር መሳሪያ ዝውውር፣ የገንዘብ ዝውውር፣ ኮንትሮባንዶች የመሳሰሉ ነገሮች፣ በተለይ የገንዘብ ዝውውር ህገወጥ በሚሆንበት ሰዓት የገንዘብ ዝውውር ከመሆኑ አልፎ የጸጥታ ችግር ይሆናል። ስለዚህ በማናቸውም ሁኔታ በእንደዚያን ነገር ላይ ያሉ ሰዎች በየውሃነት በህገወጥ ግብይትና በባንክ መካከለ ያለው ልዩነት ብቻ በማየት ከዛ ባለፈት ጉዳት እንደሌለው የለቷን ብቻ ልዩነቱ ይሄን ያህል ነው እሱን በባንክ ሲሄድ አጣዋለሁ ስለዚህ በሚል የሚያደርጉት ነገር አንደኛ በብሔራዊ ባንክ በኩል በመንግስት በኩል እሱን የሚመለከት ማስተካከያዎች ይደረጋሉ።
በአዳራሽ ውስጥ ሰላምታ ከመለዋወጥ አድራሻ ከመቀያየርና በጉዳዮች ላይ ከመወያየት ጋር በእኩል ቦታ ይዞ የነበረው ከአምባሳደር ፍጹምና ከከንቲባ ታከለ ኡማ ጋር ፎቶ ለመነሳት የሚጠይቁ የተሳታፊዎች ቁጥር ከፍ ያለ እንደነበር ለመመልከት ይችላሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ዮሐንን ለዘገባው እናመሰግናለን። አሁን አፍሪካ ነክ ርዕሶች።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በቅርቡ በመቀለ ከተማ በሰጡት ጋዜጣዊ መግለጫ በትግራይና በአጠቃላይ በመላ ሀገሪቱ ሁኔታ ላይ ሰፊ ማብራሪያ መስጠታቸው ተዘግቧል። ምክትል ፕሬዚደንቱ በተነጋገሩባቸው ነጥቦች ላይ አመለካከታቸውን እንዲገልጹ የሕግ ምሁሩን ዶክተር መሐሪ ረዳኢንና የፖለቲካውን ሰው አቶ ገብሩ አስራትን ጋብዘናል። ዶክተር ደብረጽዮን ካነሷቸው ነጥቦች መካከል ጥቂቶቹን ለመጥቀስ ያህል በትግራይ ላይ ብዙ መረባረብ ቢኖርም ሰላማችንን ለመጠበቅ በመቻላችን ተቋቁመናል ብለዋል። ትግራይ ውስጥ የተበደሩትን ያለመክፈል ችግር እንዳለ ማመልክተዋል። ከፌደራል መንግስት ብድር ለአርሶ አደሮች የሚሰጠው በክልል ዋስትና በመሆኑ በጊዜ አልተከፈለም በሚል ፌደራል መንግስቱ ለትግራይ ክልል ከሚመድበው በጀት 200 ሚሊዮን ብር መቁረጡንም ምክትል ፕሬዚደንቱ ገልጸዋል። መቀነሱን እንደሚቀጥልም ተናግሯል ብለዋል። በዚህ ትንታኔ ላይ የሚሳተፉት ዶክተር መሐሪ ታዲያ መንግስት ራሱ ከቻይና የተበደረውን ብድር መክፈል አቅቶት የክፍያ ማራዘሚያ እየጠየቀ የትግራይ ገበሬ ብድሩን ባለመክፈሉ የክልሉን በጀት መቁረጥ ተገቢ አይደለም ብለዋል። ዶክተር መሐሪ ረዳኢ በአዲስ አበባ ዩኒቨርሲቲ የሕግ መምህር ናቸው። አቶ ገብሩ አስራት ደግሞ የአረና ትግራይ ለሉዓላዊነትና ለዲሞክራሲ እንዲሁም የመድረክ አመራር አባል ናቸው። ያነጋገረቻቸው አዳነች ፍስሐዬ ናት። የትንታኔው ሶስተኛ ክፍል ቀጥሎ ይቀርባል።
በትግራይ ክልል መልካም አስተዳደር እንዲሰፍን ጥረት በማድረግ በኩል ደግሞ ጥሩ የተጀመሩ ስራዎች አሉ ብለዋል ምክትል አስተዳዳሪው ዶክተር ደብረጽዮን።
ምስናይ ምህዳር ተአሳሰረውን ዝጀመርናን ዳንዳን ስራሕት አሎ ተጀሚር ይዘሉ ዝገናይ
ከመልካም አስተዳደር ጋር በተያያዘ የተጀመሩ ጥሩ ስራዎች አሉ። ገና ጅምር ላይ ነው። አንድ ትልቅ የማስተካከል ስራ የሰራ ነው የህዝብን የአቤቱታ መጓተት ማሳጠር ነው። በሁለትና ሶስት ጊዜ መመላለስ እንዲያልቅ ነው ጥረቱ። በዚህ መልክ ሰውም ረፍት ያገኛል። ሌላው በያዝነው ዓመት ቀበሌ ላይ እናተኩር ብለናል። የትግራይ መልካም አስተዳደር በዋናነት ቀበሌ ላይ እንዲረጋገጥ ማድረግ አለብን ብለናል። ምክንያቱም ሁሉም ቦታ ላይ እናስተካክለዋለን ለማለት ስለማይቻል ልናስተካክለው በምንችለው ላይ እንስራ ብለን ቀበሌ ላይ መሠረታዊ ለውጥ ለማምጣት ወስነናል። ስለሆነም ቀበሌዎችን አስመልክቶ ሰዎች የሚማረሩባቸውን ነገሮች ሁሉ ፈትሸናል። በቀበሌ ያሉትን ችግሮች ከፈታን መልካም አስተዳደርን አስተካከልን ማለት ነው። መቀየር ያለባቸውን ተቋማት ሁሉ ለውጠናል። መፍረስ ያለበትን አፍርሰናል። አንዱ ከሞላ ጎደል መላ የትግራይ ሕዝብ ይማረርበት የነበረው የመሬት ዳኝነት ጉዳይ ፈርሶ በመደበኛ ፍርድ ቤት፣ አንዳንዱ ደግሞ በማኅበራዊ ፍርድ ቤት እንዲወሰን ተደርጓል። የቀበሌው ማኅበራዊ ፍርድ ቤት ፈርሶ በአዲስ መልክ እንዲመሠረት ተደርጓል። ይህ የሆነው ምሁራን ባደረጉት ጥናት መሠረት ነው። እዛ የሚሰሩትም የተማሩ ወጣቶች ናቸው። ከልምድ አንጻር እንዲረዱ ተብሎ በሥራቸው እየቀጠሉ አሉ። ስለ ሦስት ቀጠናዎች ልንገራችሁና 75 ከመቶ የሚሆኑት በማኅበራዊ ፍርድ ቤት የሚሰሩ ሰዎች በድግሪ የተመረቁ ናቸው።
ዶክተር መሐሪ፣
እንግዲህ ይሄ የመልካም አስተዳደር ጉዳይ ቁልፍ ጥያቄ ነው የሚመስለኝ። ለሰላምና መረጋጋትም ቁልፍ ጉዳይ ነው። መልካም አስተዳደር ከማንም የኢትዮጵያ አካባቢ ባላነሰ ትግራይ ውስጥ ከፍተኛ የመልካም አስተዳደር ችግር እንዳለ መንግስትም ራሱ የተቀበለው ነው የሚመስለኝ እና እሱን ለመፍታት እየሄድን ነው። ከስር ከጣቢያ ለመፍታት እየሞከርን ነው። ትኩረት ሰጥተን እየተንቀሳቀስን ነው እያሉ ያሉት ይሄ የመሬት ጉዳይ እንደ ትግራይ ያለ ገበሬ የሆነ ማህበረሰብ ከመሬት ጋር ከፍተኛ ቁርኝት ያለው መሬት ላይ ፍትህ ሲያጣ በጠቅላላ ፍትህ ነው የሚያጣው ማለት ነው። ምንም ሌላ መቆሚያም የለውም። ስለዚህ በዛ ደረጃ ያለው ነገር ትኩረት መስጠቱ ተገቢ ነው። ጣቢያ ላይ እያሻሻል ነው፣ ከስር ከቀበሌ እያሻሻል ነው እያሉ ያሉት እንግዲህ ጥናት ይፈልጋል። ምን አይነት ሰዎች ናቸው እየመደቡ ያሉት? ከፓርቲ ታማኝነት ነፃ ወጥቶ ሰዎች በሙያ ነው ወይ እዛ ቦታ እያስቀመጧቸው ያሉት? ምክንያቱም ይሄ ፓርቲና መንግስት መደበላለቁ ነው በሀገር አቀፍ ደረጃም ችግር የፈጠረው በየክልሎችም ችግር የሚፈጥረው። ስለዚህ እየመደቧቸው ያሉ ሰዎች ሙያን መሰረት አድርገው ተወዳዳሪ በሆነ የምልመላ ስርዓት እየመደቧቸው ከሆነ ውጤታማ ይሆናል ብዬ ተስፋ አደርጋለሁ። ካልሆነ ግን አመላመሉ አመዳደቡ በማይታወቅ መንገድ ሰዎች እየተቀመጡ ከሆነ ታጥቦ ጭቃ ነው የሚሆነው እና እዛ ላይ መጠንቀቅ ያስፈልጋል። መልካም አስተዳደር ላይ መተኮሩ ግን ተገቢ ነው፣ ቁልፍ ነገር ነው እያስባለሁ።
እሺ፣ አቶ ገብሩ።
አሁን በተባለው እንኳ ብዙም የምስማማ አይደለሁም። ለምንድን ነው አስቀድሞ መልካም አስተዳደር የጠፋው? ለምንድን ነው ኢትዮጵያ ውስጥም የዚህ ሁሉ ችግር የፖለቲካ ቀውሱ ችግር አንድ መንስኤም የመልካም አስተዳደር እጦት ነው? ትግራይ ደግሞ ከዚህ ይልቅ እንደሆነ እንጂ የሚሻል አይደለም። የመልካም አስተዳደር ሲባል ዘርፈ ብዙ ይመስለኛል። ዘርፈ ብዙ ነው። በቀበሌ አስተዳደር ብቻ ለውጥ በዛ በሚደረግ ለውጥ የሚፈታም አይመስለኝም።
በነገራችን ላይ እንግዲህ ሰፊ ንግግር ነው ያደረጉት፣ አሳጥረን ስላቀረብ ነው እንጂ ሰፊ ለውጥ እናደርጋለን፣ እሱ ጊዜ የሚወስድ ነው፣ ግን በቀላሉ ልንለውጠው በምንችል ጀመርን ያሉት እንግዲህ ለማብራራት ያህል
እሱ ነው እኮ። በዛ ስለማስማማ ነው። በዛ አይደለም መጀመር ያለበት፣ ከላይ ከጭንቅላቱ ነው መጀመር ያለበት እንጂ ከታች አይደለም። ይሄ ቁርጠኛ የሆነ የለውጥ ፍኖተ ካርታ፣ የለውጥ ፍኖተ መሰረታዊ የሆነ የለውጥ ፍኖተ ካርታ ኑሮ የፓርቲ ሚና፣ የመንግስት ሚና፣ የህብረተሰቡ ሚና፣ የሲቪል ሰርቫንት ሚና በደንብ የተለየበትና በግልጽ አስተዳደር በነጻነት ህዝቡም መብቱን የሚጠይቅበት ሁኔታ እስካልተፈጠረ ድረስ ይሄ እንዲጀምሩም ለውጥ አያመጣም የሚል ነው።
መንገድ የሌላቸው ቀበሌዎች በመንገድ እንዲተሳሰሩ ተወስኗል ብለዋል ዶክተር ደብረጽዮን።
መንገድ ዘይብላ ጣቢያው ነተአሰራይ ላይ ነው። መንገድ ዘይብለን ጣቢያታት አለዋ ነው።
መንገድ የሌላቸው ጣቢያዎች ስላሉን ጣቢያዎቹ በመንገድ እንዲገናኙ ወስነናል። በድምር 149 ናቸው። እነዚህ ምንም አይነት መንገድ የሌላቸው ናቸው። የቀበሌዎችን ሁኔታ እንለውጥ ስንል ከመልካም አስተዳደር አንጻር ብቻ ሳይሆን በመሠረተ ልማትም ጭምር መሆን አለበት። ቢያንስ በመንገድ መገናኘት ይኖርባቸዋል። በ124ቱ የመንገድ ዝርጋታ እየተሰራ ነው። 25ቱ ግን በማሽን ካልሆነ በእጅ አይሆንም ተብሏል።
ዶክተር መሐሪ፣
ይሄ እንግዲህ የማህበራዊ አገልግሎት የማቅረብ ጉዳይ እንደ ኢትዮጵያ ባለ ሀገር እንግዲህ ዞሮ ዞሮ የመንግስት ኃላፊነት መሆኑ አይቀርም። ስለዚህ ከማህበራዊ አገልግሎቶች አንዱ ደግሞ መንገድ ነው። ለነገሩ መንገድ ብቻ አይደለም፣ ትምህርትም፣ ጤናም፣ የውሃ አገልግሎትም እንደዚሁ የመንገድን ያህል አስፈላጊ ነገሮች ናቸው። ግን የአቅም ውስንነት ካለ ግን በተሻለ በሰው ጉልበትም ጨምሮ ሊሰራ የሚችለው ከሌሎቹ ሙያ የሚጠይቁ ናቸው የሚሆኑት። ጤና አገልግሎት ባለሙያና መሳሪያ ይጠይቃል። ትምህርትም እንደዛው፣ ውሃም እንደዛው። መንገድ ግን በሰው ጉልበትም ድንጋይ እያንከባለለ የሚሰራ ነገር ስላለ በመንገድ መጀመሩ ጥሩ ነው።
እሺ፣ አቶ ገብሩ።
በተባበሩት መንግስታት ድርጅት የታወጀ መርሃ ግብርም አለ። ሌሎችም እንዲሁ ዓለም አቀፍ ድርጅቶች ያስቀመጡት መርሃ ግብር አለ። ይሄ አድማሳዊ ተደራሽነት ወይ ደግሞ ዩኒቨርሳል አክሰስ የሚለው በሁሉም ዙሪያ መሆን አለበት። መንገድ አንዱ የዚህ ፕሮግራም ነው። ከተሞችም ጭምር የውሃ ችግር አለባቸው። የመብራት አገልግሎት ችግር ያለባቸው አሉ። ከተማም እየጠርም የፋይናንስም እንዲሁ ችግር እንደዛ የተባለ 20-30 ነገሮች የትምህርትም የጤናም እና አሁን የተሻለው የምለውን አሁን በኢትዮጵያ ውስጥ በትምህርት ረገድ በጤና ረገድ ይሄ ዩኒቨርሳል አክሰሱ እየተማላ ደህና የሆነ ነው። መንገድም በዚህ መንገድ የትግራይ ክልልም በዚህ ቢሄድ ጥሩ ነው ነው።
አመሰግናለሁ አዳነችንና በዚህ ፕሮግራም ላይ የተሳተፉትን ዶክተር መሐሪ ረዳኢን ከአዲስ አበባ ዩኒቨርሲቲ እንዲሁም አቶ ገብሩ አስራትን ከአረና ትግራይና ከመድረክ። የትንታኔው የመጨረሻ ክፍል ሳምንት ሰኞ ይቀርባል።
አሁን የጤና ቅንብር ይቀርባል። በሰለሞን አባተ የተዘጋጀ ነው።
ከ50ዎቹ የዩናይትድ ስቴትስ ግዛቶች 40ዎቹ በ20 የመድኃኒት አምራች ኩባንያዎች ላይ ክስ መስርተዋል። የክሱ ጭብጥ መሠረታዊ ወይም የመጀመሪያዎቹ ወይም ብራንድ ኔም ድራግስ ከሚባሉ መድኃኒቶች ጋር ፍጹም ተመሳሳይ የሆኑ በአገልግሎታቸው፣ በጎን ጉዳታቸው፣ በአወሳሰዳቸው፣ በደህንነታቸውም ሆነ በሚፈጥሩት ስጋት፣ በፍቱንነታቸውና በጥንካሬያቸው ደረጃ ከዋነኞቹ በምንም አይለዩም፣ የተለየ ስም ይሰጣቸው እንጂ ተፈጥሮና ሥራቸው ያው ነው የተባሉ መድኃኒቶችን ወይም ጄኔሪክ ድራግስ ወይም ጄኔሪክ ኔም ድራግስ ዋጋ በ1000 ከመቶ ጊዜ እንዲያሻቅብ የሚያደርግ ሴራ እየሸረቡ ናቸው የሚል ነው። የከነክቲከት ግዛት ጠቅላይ አቃቤ ሕግ በሰጡት ቃል እነዚህ የቅጂ መድኃኒቶች ኢንዱስትሪ ባለሀብቶችና አምራቾች በአሜሪካ ሕዝብ ላይ የብዙ ቢሊዮኖች ዶላሮች ማጭበርበር ዝግጅት እያደረጉ ስለመሆናቸው ጠንካራ ማስረጃ አለን ብለዋል። ለወትሮ ቅጂ የሚባሉት ወይም ጀነሪኮቹ መድኃኒቶች ከመሠረታዊዎቹ ወይም ከብራንድ ኔሞቹ ጋር የአገልግሎት ልዩነት አይኖራቸው እንጂ ለተጠቃሚው ግን የዋጋ ቅናሽ አማራጭ የሚያቀርቡ ሆነው ቆይተዋል። በ500 ገጽ ተጽፎ ለኮኔክቲከት የዩናይትድ ስቴትስ ወረዳ ፍርድ ቤት የቀረበው የክስ ዶሴ ኩባንያዎቹ የጉዳት ካሳና ሲቪል ቅጣቶችን እንዲከፍሉ ዳኛው እንዲወስኑላቸውና የቅጂዎቹ መድኃኒቶች ዋጋም ወደ ነባሩ የገበያ ውድድር ዋጋ እንዲመለስ ትዕዛዝ እንዲሰጡ የሚጠይቅ ነው። በተለይ ቴቫ ፋርማሲውቲካልስ የሚባለው ኩባንያ የዚህ ሴራ ፈጣሪና ጠንሳሽ ነው ተብሎ በክሱ በተለይ ተጠቅሷል። መሠረቱ እስራኤል የሆነው ቴቫ ፋርማሲውቲካልስ ግን ክሱን አስተባብሎ በፍርድ ቤት እንደሚሟገት አስታውቋል። ሳንዶዝና ፋይዘር ኩባንያዎችም በክሱ ውስጥ ተጠሪዎች ናቸው። በዩናይትድ ስቴትስ የመድኃኒት ዋጋ ላይ የሚፈጠረው ማሻቀብም ሆነ መዋዠቅ በዓለም አቀፍ ገበያዎችና የሕክምና አገልግሎቶች ላይ ጫና እንደሚኖረው የብዙዎች እምነትና ስጋትም ሆኗል። ኬኔት የሚል መጠሪያ የተሰጠው የህንድ ውቅያኖስ ዶፍ ዝናብ አዘል አውሎ ነፋስ በደቡባዊ የአፍሪካ ምዕራባማ ዳርቻዎች ላይ ካደረሰው የከፋ መጥለቅለቅ በኋላ ሰሜን ሞዛምቢክን እያዳረሰ ባለው የኮሌራ ወረርሽኝ የከበደ ውጥረት ውስጥ መውደቃቸውን የሀገሪቱ ባለሥልጣናት እየተናገሩ ናቸው። ሞዛምቢክንና የአካባቢውን ሀገሮች በአምስት ወራት ውስጥ ለሁለተኛ ጊዜ በመታው ማዕበል የሕክምና ማዕከላቱ በሙሉ መውደማቸውንና የውሃ መስመሮችም ሁሉ መበከላቸውን የዓለም የጤና ድርጅት ባለፈው ሳምንት ውስጥ አስታውቋል። ወደ 190,000 የሚሆን ሰው አፋጣኝ የጤና አገልግሎቶች ድጋፍ እንደሚፈልግና በሽታም ፈጥኖ ሊዛመት እንደሚችል የመንግሥታቱ ድርጅት ቃል አቀባይ ስቴፋን ዱያሪች ተናግረዋል። ወደ አካባቢዎቹ ለመድረስ ባለው ችግር ምክንያት የጉዳቱን ሙሉ ገጽታ ማወቅ አልተቻለም። 17 የጤና ተቋማት ተጎድተዋል። ይህ ቁጥር ግን እያደገ እንደሚሄድ ይጠበቃል ብለዋል ዱያሪች። የመንግሥታቱ ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ባለፈው ሳምንት ባወጣው ሪፖርት የሞዛምቢኳ ካቦ ዴልጋዶ ክፍለ ሀገር ውስጥ እየተስፋፋ በመጣው ኮሌራ 64 ሰው ተይዞ እንደነበር አስታውቋል። የቀደመውና የሞዛምቢክን ማዕከል የመታው ማዕበል ኢዳይ ከ1,000 በላይ ሰው ገድሏል። ድንበር የለሽ ሐኪሞችን የመሳሰሉ የረድኤት ድርጅቶች ለሀገሪቱ የጤና ጥበቃ ሚኒስቴር እገዛ እያደረጉ መሆናቸው ታውቋል። ዩናይትድ ስቴትስ ውስጥ በከፋ ሁኔታ ላገረሸው የኩፍኝ ወረርሽኝ የተጋለጡ ሰዎች ቁጥር 704 መድረሱን የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ አስታውቋል። ባለፉት 25 ዓመታት ውስጥ ታይቶ በማያውቀው በዘንድሮው የኩፍኝ ወረርሽኝ ማገርሸት የጤና ተቋማቱና ባለሥልጣናቱም እጅግ እየተጨነቁና እየተጠበቡ መሆናቸው እየታየ ነው። ባለፈው ሳምንት ውስጥ ብቻ 78 አዳዲስ አጋጣሚዎች ተመዝግበዋል። ምንም እንኳ ወረርሽኙ እስካሁን የወሰደው ሕይወት ባይኖርም 66 ሰዎች ግን በየሆስፒታሉ ለመተኛት ተገደዋል። በ13ቱ ተለይተው በታወቁ የዘንድሮ ወረርሽኞች ከተጋለጡት ህሙማን 88 ከመቶውን የሚሸፍነው ራሳቸውን ከክትባት ባገለሉ ዝግ ማህበረሰቦች ውስጥ ያለው ሁኔታ መሆኑን ሲዲሲ አክሎ ጠቁሟል። እድሜው ከአንድ ዓመት በላይ የሆነ ማንም ሰው እንዲከተብ ሲዲሲ እያሳሰበ ነው። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። አብራችሁን እንድትቆዩ ግብዣችን ነው። አሁንም አጠር አጠር ያሉ መረጃዎችን እስቲ እናካፍላችሁ። ለዛሬ አንድ የዩናይትድ ስቴትስ ዶላር 28 ብር ከ67 ሳንቲም ተመንዝሯል። አንድ ዩሮ 32 ብር ከ12 ሳንቲም፣ አንድ እንግሊዝ ፓውንድ 35 ብር ከ62 ሳንቲም ነው። የኢትዮጵያ ብሔራዊ ባንክ ባለፈው አርብ ያወጣው ምንዛሪ ነው። nbe.gov.et ላይ 18 ተጨማሪ ምንዛሪዎችን የያዘ ዝርዝር አለ። የኢትዮጵያ ሜቴዎሮሎጂ ኤጀንሲ ነገ አዲስ አበባ ከፊል ደመናማ እንደምትሆን ተንብየዋል። ከፍተኛ ሙቀቷ 28፣ ዝቅተኛው 13 ዲግሪ ሴልሺየስ ነው የሚሆነው። ዛሬ ባወጣው ትንበያው ከ33 የተለያዩ ግዛቶችና ጣቢያዎች የተሰባሰቡ መረጃዎችን ኢትዮሜት ዶት ጂኦቪ ላይ ታገኛላችሁ። ዕለቱን በታሪክ ውስጥ እናስታውስ። ይዤላችሁ የመጣሁት ግብዣ ደም፣ ጉዳት፣ እምባና ላብ ናቸው። ሌላ ምንም የለኝም። የእንግሊዙ ጠቅላይ ሚኒስትር ዊንስተን ቸርችል ዛሬ ልክ የዛሬ 79 ዓመት ለእንግሊዝ ፓርላማ የሕግ መምሪያ ወይም ሃውስ ኦፍ ኮመንስ ያደረጉት የመጀመሪያ ንግግራቸው ነው። ወቅቱ የጀርመን ናዚ ጦር በድፍን አውሮፓ ያነገሰው የደም የፍጅት የዋይታና የሽብር እርሻ ዓለምን በሁለተኛው ዓለም ጦርነት ያስገባበት ጊዜ ነበር። ሙሉ ስም ስቲቭላንድ ሃርዳዌ ጅድኪንስ። የትውልድ ቦታ ሳጊናው ሚሽገን ዩናይትድ ስቴትስ። ሙያና ሥራ ሙዚቀኛ፣ ዘፋኝ፣ የግጥም ደራሲ። የልደት ቀን ዛሬ ግንቦት 5 ልክ የዛሬ 69 ዓመተ ምህረት 1942 ዓመተ ምህረት ስቲቪ ወንደር ዛሬ ልክ 69 ዓመቱን ደፈነ። ክቡራትና ክቡራን አድማጮች የእኛም ዝግጅት በዚሁ ይጠናቀቃል። በዋና አዘጋጁ በአሉላ ከበደና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
አዳነች ፍስሐዬንን አብራችሁን ስለቆያችሁ እናመሰግናለን። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል
ሰላም፣ በደህና ደሩ። እስከ ዝግጅታችን ፍጻሜ ድረስ ከስቲቪ ወንደር ሃፒ ብርትደይ ቱ ዩ ጋር እንተዋችኋለን። ጤና ይስጥልን። Dream as clear as he that they should make it become an illusion, and we all know everything that each different time will bring. For in peace our heart will sing, thanks to Martin Luther King. People